Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዟችን ወደ ፍርድ ቤት እናመራለን። የቀድሞ የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽና ጋዜጠኛ ኤልያስ ገብሩ በነጻ ተሰናብተዋል።
የተከሰሱበት አዋጅ የተሻረ በመሆኑ በነጻ አሰናብተናል ብሎ ነው ብይን የሰጠው።
ጠበቃቸው አቶ ሽብሩ በለጠ ናቸው። የብሔራዊ ደህንነትና መረጃ አገልግሎት ከኮሎኔል ደመቀ ዘውዱ ስልክ ላይ ቀድቻዋለሁ በሚል በጽሑፍ ያቀረበውን ሪፖርት በድምፅ ያቅርብ ሲል የአማራ ክልል ጠቅላይ ፍርድ ቤት ትእዛዝ ሰጠ።
አንደኛ ወደ ሪፖርት የተለወጠው የስልክ ንግግር የድምፅ ቅጂ ይቀር።
ጠበቃቸውን አነጋግረናል። ኢትዮጵያዊ ትውልድ ያላቸውን ሼክ መሐመድ አላሙዲንን ጨምሮ በከፍተኛ ባለስልጣናትና ንጉሳዊ ቤተሰብ ላይ የተላለፈው የእስራት ዘመቻ ዩናይትድ ስቴትስ እንዴት ታየዋለች?
We continue to encourage Saudi authorities to pursue the prosecution of people they believe to have been corrupt officials. We expect them to do it in a fair and transparent manner.
የሳውዲ መንግስት በሙስና የተጠረጠራቸውን ባለስልጣናት ክስ እንዲመሰርትባቸው እናበረታታለን። ክሱን ሲመሰርቱ ግን ግልጽና ሚዛናዊ የማጣራት ሂደት እንዲኖር እንጠይቃለን።
የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሄደር ኑዌርት የሰጡት አስተያየት ነው። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። በትናንትናው ዕለት በዩናይትድ ስቴትስ ዙሪያ በተካሄዱ የአካባቢ ምርጫዎች 4 ሶማሌ አሜሪካውያን አሸነፉ። በመካከለኛው ምዕራብ ዩናይትድ ስቴትስዋ የሚኔሶታ ክፍለ ግዛት የሚኒያፖሊስ ከተማ እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም የምክር ቤት አባልነት በመመረጥ የመጀመሪያው ሶማሌ አሜሪካዊ አብዲ ዋርሳሜ ተፎካካሪያቸውን መሐመድ ኑርን በ50-47 በመቶ በሆነ ጠባብ ልዩነት በማሸነፍ ነው በድጋሜ የተመረጡት። ከጥር ወር አንስቶ ሁኔታዎችን መልካም ነበሩ፣ አሁን ግን በምርጫው ስናሸንፍ በእጅጉ ደስ ብሎናል ብለዋል ዋርሳሜ የምርጫውን ውጤት ካረጋገጡ በኋላ በሰጡት አስተያየት። ሁለተኛው የምክር ቤት አባልነት ዘመናቸው በምርጫው ካሸነፉ በሶማሌ አሜሪካውያን ማህበረሰብና በፖሊስ መካከል ያለውን ግንኙነት በማሻሻል እንደሚሰሩ ዋርሳሜ ተናግረዋል።
ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዝዳንት ከሆኑ በኋላ የመጀመሪያቸው በሆነው ጉዟቸው በሀገር ውስጥ የስራ እድሎችን ለማሳደግ ከታለመ ውጥናቸው ጋር ተዛምዶ ይበልጡን አሉታዊነት ያጠላበት የትኩረት ኢላማቸውን ካደረጓት ቤዥንግ ዛሬ ገቡ። ትራምፕ ከቻይናው አቻቸው ጋር በሚያደርጉት ንግግር ንግድን ከአብይ አጀንዳቸው አንዱ ሲሆን፣ የሰሜን ኮሪያ ጉዳይ ሌላው ትኩረት የሚሰጡበት አንገብጋቢ ርዕሰ ጉዳይ እንደሚሆን ተጠብቋል። የዋይት ሀውስ ባለስልጣናት ጨምረው እንደገለጡት ፕሬዝዳንት ትራምፕ የሰሜን ኮሪያ የቅርብ አጋርና የንግድ ሸሪክ የሆነችው ቻይና ፒዮንግያንግ ለዓለም ሰላም ስጋት የደቀነውን የኒውክሌር ፕሮግራሟን ታቋርጥ ዘንድ ግፊት እንድታደርግባት ጥረት ያደርጋሉ። ፕሬዚዳንት ትራምፕ ቤዥንግ ከመግባታቸው ጥቂት ሰዓታት ቀደም ብሎ ሶል ላይ ባሰሙት ንግግር በጉዳዩ ላይ ትኩረት ያደረገ ንግግር ነው የሰጡት። ትራምፕ ለደቡብ ኮሪያ ብሔራዊ ምክር ቤት ባሰሙት በዚህ ንግግራቸው ወደ ተሻለ የብልጽግና ጎዳና ለመግባት ሁሉንም የኒውክሌር ጦር መሳሪያ ቅመማ ፕሮግራማቸው እንዲያቋርጡ ሲሉ ለሰሜን ኮሪያው መሪ ኪም ጆንግ ኡን ጠንከር ያለ መልእክት አስተላልፈዋል።
በስተመጨረሻም በዩናይትድ ስቴትስ ዙሪያ በተካሄዱ የአካባቢ ምርጫዎች ካሸነፉ ሶማሊያውያን መካከል ከአብዲ ዋርሳሜ በተጨማሪ አብዱል ቃድር ሐሰን የተባለ ወጣት ሶማሊ አሜሪካዊም ለሚኒያፖሊስ ከተማ የፓርክና የመዝናኛ አገልግሎት ቦርድ አባልነት ሲመረጥ ፋርቱን አህመድ ከሚኒያፖሊስ በስተ ምዕራብ በምትገኘው የሆፕኪንስ ከተማ የትምህርት አስተዳደር ቦርድ አባልነት ተመርጠዋል። ለምሽቱ የያዝናቸው የጋቢና ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ቀዳሚው ዘገባችን ወደ ፍርድ ቤት ይሆናል የሚወስደን። የቀድሞ የአንድነት ለፍትህና ለዲሞክራሲ ፓርቲ አመራር አባል አቶ ዳንኤል ሽበሽና ጋዜጠኛ ኤልያስ ገብሩ በፍርድ ቤት በነጻ ተሰናብተዋል። መለስካቸው አማሃ ዝርዝሩን ይዟል።
ፍርድ ቤቱ ዛሬ ለብይን በቀጠረው መሰረት መዝገቡ ባለፈው ክረምት መመርመሩን በመግለጽ ሁለቱም ተከሳሾች ማለትም አቶ ዳንኤል ሽበሽና አቶ ኤልያስ ገብሩ ያስቸኳይ ጊዜ አዋጁ የተሻረ በመሆኑ ተከሳሾቹም በተሻረ የሕግ ድንጋጌ ሊከሰሱም ሆነ ሊቀጡ ስለማይገባ በነጻ ተሰናብተዋል ሲል መዝገቡንም መዝጋቱን አስታወቀ። አቃቢ ሕግ በግንቦት ወር 2009 ዓ.ም አቶ ዳንኤል ሽበሽንና አቶ ኤልያስ ገብሩን ያስቸኳይ ጊዜ አዋጁንና ያስቸኳይ ጊዜ አዋጁን ለማስፈጸም በኮማንድ ፖስቱ የወጣውን መመሪያ የተለያዩ ድንጋጌዎች በመጣስ ከሷቸው ነበረ። ከዚያም ባሻገር ክስ ሳይመሰረትባቸው ለአያሌ ወራት በእስር ቆይተው ነበረ። እዚሁ ፍርድ ቤት ክስ ተመስርቶባቸው እንደቀረቡም የዋስ መብታቸው ታግዶ እንደነበረና ለከፍተኛው ፍርድ ቤት አቤቱታ አቅርበው በዋስ መፈታታቸው አይዘነጋም። ይሁንና መጀመሪያም ክሱን ስትቃወሙ በተሻረ ድንጋጌ መከሰስ የለብንም ብላችሁ ተቃውማችሁ አልነበረም ወይ የሚል ጥያቄ ለአቶ ዳንኤል ጠበቃ ለአቶ ሽብሩ በለጠ አቅርቤላቸው ነበረ።
የወንጀል ሕጉ መሰረታዊ መርሆች ላይ የወንጀል ሕግ ወደኋላ ተመልሶ አይሰራም አንዱ ነበርና ያንን አቅርበን ተከራክረን በአቃቤ ሕግ በኩል የቀረበው ክርክር ግን በወንጀል መርህ አንገዛም፣ በወንጀል መርህ ስለማንገዛ ክሱ ሊቀጥል ይገባል የሚል ክርክር ነበር። ምክንያቱም የአስቸኳይ ጊዜ አዋጁን ከወንጀል ሕጉ በኋላ የወጣና የሚበልጥ ነው በማለት ወደኋላ ተመልሶ አይሰራም የሚለው የወንጀል ሕግ መርህ እዚህ ላይ አይሰራም፣ ስለዚህ የተሻረም ቢሆን ሊቀጥል ይገባል ብለው ነበር ክርክር ያቀረቡት። አሁን ደግሞ ፍርድ ቤቱ በአሁኑ ብይኑ ያንን ያቀረብነውን መከራከሪያ በማጠናከር በፊት መመሪያው ነበር የተሻለው፣ አሁን ደግሞ በአጠቃላይ አዋጁ ስለተሻረ በዚህ ሁኔታ ክርክሩ ሊቀጥል አይችልም፣ የተከሰሱበት አዋጅ የተሻረ በመሆኑ በነጻ አሰናብተናል ብለው ነው ብይን የሰጠው።
ከብይኑ በፊት በዚሁ ፍርድ ቤት የተሰማው የአቃቢ ሕግ ብቸኛ ምስክር በዝግ ችሎት እንደነበረም ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዝግጅታችን ከአሜሪካ ድምፅ ሬዲዮ ይቀጥላል። የብሔራዊ ደህንነትና መረጃ አገልግሎት ከኮሎኔል ደመቀ ዘውዱ ስልክ ላይ ቀድቼዋለሁኝ በሚል በጽሑፍ ያቀረበውን ሪፖርት በድምፅ ያቅርብ ሲል የአማራ ክልል ጠቅላይ ፍርድ ቤት ትዕዛዝ ሰጥቷል። ከኮሎኔሉ ጋር ስለ ሽብር ያወራሉ የተባሉት ሁለት ሰዎች ስልክ ቁጥርም እንዲቀርብ በትዕዛዙ ተመልክቷል። ጽዮን ግርማ ከኮሎኔል ደመቀ ዘውዱ ጠበቆች መካከል አንዱን አቶ አለልኝ ምህረቱን አነጋግራቸዋለች።
ከወልቃይት ሕዝብ የአማራ ማንነት ጥያቄ የኮሚቴ አባላት መካከል አንዱ የሆኑትና በሐምሌ ወር መጀመሪያ 2008 ዓ.ም በጎንደር ከተማ ተይዘው በእስር ላይ የሚገኙት ኮሎኔል ደመቀ ዘውዱን በተመለከተ ጉዳዩን የሚከታተለው ፍርድ ቤት ትዕዛዝ የሰጠው ጠበቆቹ አቃቢ ሕግ ባቀረበው ማስረጃ ላይ ተቃውሟቸውን ካሰሙ በኋላ ነው። ከጠበቆቹ አንዱ የሆኑት አቶ አለልኝ ምህረቱ የፍርድ ቤቱን ትዕዛዝ በተመለከተ አነጋግሬያቸው ነበር።
ይህ ኮሎኔል ደመቀ ዘውዱ ጉዳይ የፌዴራል ጠቅላይ አቃቢ ሕግ ባቀረበባቸው የሽብርተኝነት ወንጀል አቃቢ ሕግ የምስክሮችን አሰምቼ ጨርሻለሁ፣ የሰነድ ማስረጃዎችን አጠናቅቄያለሁ በማለት ክርክሩ ተመርምሮ ብይን ሊሰጥበት ቀጠሮ ይዞ ነበር ለጥቅምት 27/2010 ዓ.ም ከሶስት ቀን በፊት ማለት ነው።
እሺ፣ በቀጠሮ ቀን ምን ሆነ?
ቀጠሮ የተያዘው ከከሳሹ ይከላከሉ እንደሆነ ወይም ማይከላከሉ እንደሆነ የአቃቤ ሕግ ማስረጃዎች መርምሮ ውሳኔ ለመስጠት ነው የነበረው። ነገር ግን ብይን ከመሰጠቱ በፊት በተከሳሽ ጠበቆች በኩል የቀረበ የሰነድ ማስረጃ ላይ መቃወሚያ ስለነበረ መጀመሪያ በቀረበው መቃወሚያ ላይ ውሳኔ ለመስጠት ትዕዛዞቹ ሰጥቷል። የቀረበው መቃወሚያ የነበረው የብሔራዊ መረጃና ደህንነት አገልግሎት ኮሎኔል ደመቀ ከሌሎች ሰዎች ጋር ሲነጋገሩ በስልክ ያገኘሁት ነው የሚል ሪፖርት ነው። ያን ሪፖርት ደግሞ እኛ ተቃውሞ አቀርበንበታል። ምክንያቱም ከስልክ ከተገኘ ቀጥተኛ የሆነ ማስረጃ መቅረብ ነበረበት፣ ድምፁ ማለት ነው።
ለፍርድ ቤት የቀረበው የድምፅ ቅጂ ላይ ነው የነበረው መቃወሚያችሁ። ምንድን ነው መቃወሚያችሁ? እስቲ ግልጽ ያድርጉት።
በሪፖርት መልክ የተዘጋጀው ከስልክ ንግግር ነው ከተባለ የስልክ ንግግሩ ደግሞ በድምፅ ነው የሚታወቀው። በስልክ እየተናገረ ሰው ያው ቀጥታ ወደ ጽሑፍ አይቀየርም። መቅረብ ያለበት ቀጥተኛ የሆነው ድምፅ ነው፣ የስልክ ድምፅ ነው መቅረብ ያለበት እንጂ በሪፖርት መልክ ተዘጋጅቶ ሊቀርብ አይገባውም የሚል ነው የኛ መቃወሚያ።
ስለዚህ ፍርድ ቤቱ በዚህ ላይ ምን ሰጠ ትእዛዝ?
ፍርድ ቤቱ ሁለት ትእዛዞች ይሰጣል። አንደኛ ወደ ሪፖርት የተለወጠው የስልክ ንግግር የድምፅ ቅጅ ሊቀርብ፣ ሁለተኛው ደግሞ ከኮሎኔል ደመቀ ዘውድ ጋር ስለ ሽብር ያወራሉ የተባሉ ሰዎች ስልክ ቁጥር በሪፖርት ላይ ስላልተጠቀሰ ይህም እንዲቀርብ ነው ያዘዘው።
ይህንን የፍርድ ቤቱን ትእዛዝ ለመጠባበቅ ተለዋጭ ቀጠሮ ተሰጥቷል። ከተሰጠ ለመቼ ነው የተሰጠው?
ተለዋጭ ቀጠሮ የተሰጠው ለኅዳር 19 2010 ዓ.ም ነው።
በሐምሌ 4 ለሐምሌ 5 አጥቢያ 2008 ዓ.ም ኮሎኔል ደመቀን በድብቅ ለመውሰድ የመጡ ሰዎች አሉ በሚል በተጀመረ ግጭት በአማራ ክልል ከፍተኛ ተቃውሞ ተቀስቅሶ የበርካቶች ሕይወት ማለፉ፣ ንብረት መውደሙና ሌሎች በርካታ ሰዎች በእስር ላይ እንደሚገኙ ስንዘግብ መቆየታችን ይታወሳል። በተጨማሪም በዚህ የተቃውሞ እንቅስቃሴ ላይ ተሳትፈዋል የተባሉና በወልቃይት የአማራ የማንነት ጥያቄ ኮሚቴ አባላት መካከል አብዛኛውን ቁጥር የሚይዙት በእስር ላይ እንደሚገኙ መዘገባችንም ይታወሳል። የኮሎኔል ደመቀ ዘውዱ ጠበቃ አቶ አለልኝ ፍርድ ቤቱ ትክክለኛን ማስረጃ ለማግኘት በሚያስችል መልኩ ትዕዛዝ መስጠቱ ለፍትህ አሰጣጡ ስርዓት ጠቃሚ ነው ብለውታል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ተከታተሉን። ገና ዝግጅቶችም አሉን። ከፍተኛ ባለስልጣናትን የንጉሳዊ ቤተሰቦችንና የንግድ ሰዎችን በቁጥጥር ስር ያዋለው የሳውዲ መንግስት የሚመሰርተውን የሙስና ክስ ግልጽና ሚዛናዊ በሆነ መንገድ እንዲያከናውን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ጠየቀ። የሳውዲ ንጉስ ሳልማን እና የ32 ዓመቱ አልጋ ወራሽ የጀመሩት የጸረ ሙስና ዘመቻን ተከትሎ ቅዳሜ ዕለት በቁጥጥር ስር የዋሉት 11 ልዑሎች፣ 4 ሚኒስትሮች እና ከ10 በላይ የቀድሞ ሚኒስትሮች የሚገኙበት ሲሆን ሼክ ሞሐመድ አላሙዲም በሪትስ ካርልተን ሆቴል የቁም እስር ላይ ይገኛሉ። የአሜሪካ ድምጿ ሲድኒ ሼን የዘገበችውን ሄኖክ ሰማዝጌር እንዲህ አቅርቦታል።
በሳውዲ አረቢያ የተላለፈው የድንገተኛ እስራት ትዕዛዝ የመካከለኛው ምስራቅና ኢትዮጵያንም ጭምር ቀልብ የሳበ ሆኗል። በሪያድ ከተማ የሚገኘው የቅንጦት ሆቴል ሪትስ ካርልተን ውስጥ ከተያዙት መካከል በዓለም እጅግ ሀብታም ከሚባሉት ሰዎች አንዱ የሳውዲው ልዑል አልዋሊድ ቢን ታለል እንደዚሁም ኢትዮጵያዊ እናት ያላቸው የሳውዲ ባለሀብት ሼክ መሐመድ ሁሴን አላሙዲም ይገኙባቸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በትዊተር መልእክታቸው በሳውዲ እስራት ዙሪያ ያላቸውን ድጋፍ አስፍረዋል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሄዘር ኑዌርት በእስራቱ ዙሪያ የሚከተለውን አስተያየት ሰጥተዋል።
We continue to encourage Saudi authorities to pursue the prosecution of people they believe to have been corrupt officials. We expect them to do it in a fair and transparent manner.
የሳውዲ መንግስት በሙስና የጠረጠራቸውን ባለስልጣናት ክስ እንዲመሰርትባቸው እናበረታታለን። ክሱን ሲመሰርቱ ግን ግልጽና ሚዛናዊ የማጣራት ሂደት እንዲኖር እንጠይቃለን። ከዚህ ውጪ በጉዳዩ ላይ የምንሰጠው አስተያየት የለም።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እስራቶቹን አስመልክቶ የሰጡትን ድጋፍ የውጭ ጉዳይ መስሪያ ቤቱ ይስማማበታል የሚል ጥያቄ የተነሳላቸው ቃል አቀባይ ሄዘር ኑዌርት ጥያቄው ለዋይት ሀውስ ቤተ መንግስት መቅረብ አለበት ብለዋል። የሳውዲ አረቢያ መንግስት ከፊቱ የተደቀኑበት ፈተናዎችን አስመልክቶ ለአሜሪካ ድምፅ አስተያየታቸውን የሰጡ ተንታኞች ሪያድ በሙስና ላይ የጀመረችው ዘመቻ ከተቀናቃኟ ኢራን ጋር ያላት ፍጥጫ ጋር ተዳምሮ አጣብቂኝ ውስጥ ያስገባታል ብለዋል። ሀዲ አምር በብሩኪንግስ ኢንስቲትዩት አጥኚ ናቸው።
At least nominally into the clampdown on corruption. What has raised eyebrows and it may
እነዚህ ስራቶች ለጊዜው የጸረ ሙስና ዘመቻ አካል ተደርገው ሊወሰዱ ይችላሉ። ብዙዎችን ያሳሰበው ግን ሌሎች የተደባለቁ ምክንያቶች መኖራቸው ነው። ስራቶቹ በዓለም ውስጥ እጅግ ሀብታም የሚባሉ ሰዎችን ያካተቱ መሆናቸው ነው። እንዲያውም አንደኛው ታሳሪ ግማሽ ትሪሊዮን ዶላርስ የሚጠጋ ሀብት የሚያንቀሳቅሱ ሰው መሆናቸው ሁኔታውን አስገራሚ ያደርገዋል። አስቡት እስኪ ዩናይትድ ስቴትስ ውስጥ አንድ ቀን ጠዋት በዜና ቢል ጌትስና ዋረን ባፌት መታሰራቸውን ብትሰሙ በምጣኔ ሀብቱ ላይ የሚኖረው ጫናና አመኔታ ምን ይሆናል?
በሳውዲ አረቢያ ሰላምና መረጋጋት ላይ ስራቶቹ የሚፈጥሩት ስጋት ይኖር እንደሆነ የተጠየቁት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኃላፊነቱና መልሱ የአካባቢው ባለስልጣናት ይሆናል ብለዋል።
I think we know exactly where the responsibility lies in the region for much of the destabilization, and we've seen the activities of Iran. We've seen the activities of Iran in Yemen. We've seen the hand of Iran in
ሀላፊነቱ በአካባቢው ከፍተኛ የሆነ ሁከት ለመፈጸም የሚንቀሳቀሱ ኃይሎች ላይ እንደሚሆን እናውቃለን። ኢራን የምትፈጽማቸውን ሁሉ ተመልክተናል። ኢራን በተለይ በየመን የምታደርገውን ጣልቃ ገብነት በሶሪያም እንዲሁ አስተውለናል። የኢራንን እጅ በሌላ አካባቢም እያስተዋለው ነው።
የሊባኖስ ጠቅላይ ሚኒስትር ሳድ ሀሪሪ እሁድ ዕለት ከሳውዲ ጋር ያለውን ትብብር በፈቃዳቸው ሲያቆሙ ሁኔታውን በቅርበት የሚከታተሉ በአካባቢው ግጭት እንዳይከሰት ስጋት አድሮባቸዋል። በየመን የተቀጣጠለው ጦርነትን የጠቀሱት ተንታኙ አምር የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሬክስ ቴለርሰን የማረጋጋት ስራ ይሰራሉ የሚል ተስፋ እንዳላቸው ተናግረዋል።
I believe that Secretary Tillerson also has the knowledge and ability to do this that he brought with him from his years in Exxon where he was already managing competition and conflict.
የውጭ ጉዳይ ሚኒስትር ቴለርሰን ሁኔታዎችን ለማረጋጋት እውቀቱና ልምዱ አላቸው። በፋርስ ባህረ ሰላጤ ሀገሮች በተለይ የነዳጅ ኩባንያውን ኤክሰንን መርተዋል። ስለዚህ የገበያ ግብግቡንና የግጭት መንስኤዎችን ጠንቅቀው ያውቃሉ። ለኔ ጥያቄው ፕሬዚደንት ትራምፕ ይሄን እንዲሆን ይፈልጉ አይፈልጉ የሚታወቅ ነገር የለም።
የፖለቲካ ተንታኙ አምር ፕሬዚደንት ትራምፕ በሀገራቸው ፖለቲካ የሚፈጥሩት መከፋፈልን በመካከለኛው ምስራቅ ሊያስፈጽሙ ካሰቡ ውጤቱ ለሁሉም አስከፊ ይሆናል ሲሉ ምክራቸውን አስቀምጠዋል።
እንኳን ደህና መጣች ደስ ትላለች ሀገራችን እንኳን ደህና መጡ ወጀቀያችን ልዩናት ሀገራችን የተፈጥሮ ሀብታችን ተስማሚ ነው አየራችን ለምለሙ መሬታችን ተራራና ወንዞቻችን ብዙ አሉ ጥርሶቻችን ተጠብቆ በጀግኖቻችን የጥቁር ህዝብ ነፃነታችን ምስክራችን አረንጓዴ ቢጫ ቀያችን ሰንደቃችን መለያችን ክብራችን በአርበኞቻችን መግደዳችን እንግዳ ተቀባይ ህዝባችን ባህላችን የቡና ጠጡት ስርዓታችን ተካፍለን መብላታችን በሃይማኖት ባህላችን በአንድነት ማክበራችን በደስታው ባዘናችን ያለው አብሮነታችን በጃኖ በጥበብ ማጌጣችን ማማራችን እጅናት እናታችን ፍቅራችን ደስታችን ገነታችን ምድራችን እስብታችን መገኛችን ቦታችን እናታችን አለታችን Broadcasting the facts on wax Survivors of the fittest so I make hard tracks Contributing knowledge for what your brain lacks Cutting through the jungle like Menelik train tracks Yeah, from Nazareth to Shashamani Got a Zion army shooting the sheriff like Bob Marley Ja, by my side so you can't harm me I bomb thee with heavy lyrics and I do it calmly Welcome to the land of Atum and Lalibela The perfect weather, it's my homie, nothing better I wrote this letter to Ethiopia forever The new world order, I'm trying to get the cheddar Never sever enemies with the spiritual force Which of course is the source of the biblical Lyrical verses perform miracles Victory is never achieved by individuals
የምትከታተሉት የአሜሪካ ድምፅ ሬዲዮ ነው። ጋቢና ቪኦኤ ይቀጥላል። ተከታዩና የመጨረሻው ዘገባችን የሚሆነው ደ ሄግ ኔዘርላንድስ ውስጥ በአንድ የቀድሞ የደርግ ባለስልጣን ላይ የተመሰረተ ክስ ላይ ይሆናል። መለስካቸውም ዝርዝሩን ይዟል።
አቶ ወርቁ ደመና ከአርባ ዓመታት በፊት በደብረ ማርቆስ ከተማ ወይን ቤት የመቶ አለቃ እሸቱ ዓለሙ ፈጽመውታል ወይንም አስፈጽመውታል ከሚሉት የጭካኔ ድርጊቶች መካከል ሐምሌ 29 ቀን 1970 ዓ.ም የ16 ጓደኞቻቸውን መገደል በቀደመው ዝግጅታችን ነግረውናል። ሌላው የግድያ እርምጃ መቼ እንደሚቀጥልም ማንም እርግጠኛ መሆን አይችልም። ግን ብዙ ምልክቶችን ማየት ይቻል ነበር። አቶ ወርቁ ደመና
ነሐሴ መጀመሪያው ከ ነሐሴ 1 እና 2 ላይ አንድ ጉድጓድ ከሩቅ መታየት በሚችለው የሆነ ቤቱ አንድ ኮርነር አንድ ማዕዘን በኩል ትልቁ ጉድጓድ ሲቆፈራየን እንደው የሚቆፍሩትም የተወሰኑት የኛው ምናቃቸው ስረኞች ናቸው እና ለምን ሲመጡ ከቁፋሮ መልስ እንጠይቃቸዋለን ለምንድን ነው የምትቆፍሩት ማንንም የነገረን ነገር የለም ነገር ግን የራሳችንን መቃብር ሳይሆን አይቀርም ይሃለይ ልጅ ነበር እና ሲቆፈር ተመለከተን በጣም የሐዘን ድባብ በሆነ ቤት ውስጥ ሰፈነ በጭንቀት ቆየን ወደ ነሐሴ 5970 ዓመተ ምህረት የተወሰኑ ስረኞች ተጠራን በሆነ ቤት አስተዳደር በፖሊሶች ተጠራ ስናችን ረጅም ዝርዝር ተጠራና የተወሰነው 2 አመት ከዛን ጊዜ ጀምሮ የሚቆጠር ሌሎቹ ደግሞ 3 አመት ከዚያ ቀን ጀምሮ የሚቆጠር ፍርድ እንደተፈረደባቸውና ያንንም የፈረደው አብዮትና ዘመቻ አስተባባሪ ኮሚቴ በመቶ አለቃ እሸቱ ዓለሙ የሚመራው ኮሚቴ እንደነበረ ተነገረን አንዳንዶች የተበሳጩ አሉት ይዝለኛል እኔ አልተበሳጨሁም ምክንያቱም የሚቆፈረውን ጉድጓድ አስባለሁና አሁን ወደዛ ጉድጓድ አልሄድም ያ ጉድጓድ ምናልባት እንግዲህ ለሌሎች ይሆናል ብዬ በአንድ በኩል ተጽናናለሁ የራስ ህይወት በመትረፉ በሌላ በኩል ደግሞ እነማን ይሆኑ የትኞቹ ጓደኞቻችን ይሆኑ እዛ ጉድጓድ ውስጥ መጨረሻቸው የሚሆን ብለህ ታስባለህ እና ጸጥ ብዬ ነው ወደ መታሰሪያ ክፍል የሄድኩትና ወዲያውኑ ብዙዎቻችን ይህንን ፍርድ የሰማ መኝታዎቻችንን ማስተካከል ሊጀምሩ መኝታችንን ማስተካከል ፍራሻችንን እዛው እየሰፋን ምናዘጋጀው ፍራሽ ነበር በየጊዜው ታጠባዋለ የስረኛው ቁጥር በጨመረ ቁጥር ፍራሽን ማጥበብ አለብህ
ከዚህ የስራት ፍርድ በኋላ ነሐሴ 8 ቀን 1970 ዓ.ም ምረት ለካምሌ 29 ቀንን ተመስል እንደነበረ አቶ ወርቁ ያስታውሳሉ እስረኞች በጊዜ ወደ የመታሰሪያ ክፍላቸው እንዲገቡ ታዘዙ።
በጣም የሚያስጨንቅ ጊዜ ነበር። ያንን ልክ እንደተጠየቅን ሁላችንም ያው የገመትነው ነገር አለ ጉድጓድ ሲቆፈር አይተናልና በርካቶች ያን ምሽት ወጥተው እንደሚገደሉ የሁሉም እምነት ነበር እና ሁሉም በሐዘን አንገቱ ተሰብሮ ወደ የክፍሉ ገብቶ ጸጥ ነው ያለው። ያ ወደ 5000 የሚደርስ እስረኛ እንግዲህ ወደ 3000 ምን ሆነው የፖለቲካ እስረኞች ስንሆን ወደ 2000 አካባቢ ደግሞ ደረቅ ወንጀለኛ ይባላሉ። ይሄ ፖለቲካዊ ባልሆነ ምክንያት ሰው መግደል በመሳሰሉ ወንጀሎች የታሰሩና አብዛኞቹ ገበሬዎች የሆኑ ናቸው። ግን ሁሉም ነው ጸጥ ያለው በዛም ይችላል ፖለቲከኛ ሆንክ አልሆንክ። እንደተጠበቀ ነው ወዲያውኑ ትንሽ ጨለም ማለት ሲጀምር ግቢ ውስጥ ኮቴዎች የወታደር ጫማዎች ዱብ ዱብ ማለት ጀመሩ ተሰማዋለ። በጣም ይዘገንን የሚያስፈራራ እንትን ነው ድምጽ ነው እና በየክፍሎች ይሄዱ በመስኮት በኩል ያው መስኮቱ ብረት አለው እና ስም መጥራት ጀመሩ። አቤት የሚል ሰው ገመድ ይላካል በመስኮቱ በኩል ወታደሮቹ ገመድ ይልኩና የክፍሉን ካቦ ያን እስረኛ እንዲያስር ይጠይቁታል። እስረኛው አስተሳሰ እንትን ካቦው አስተሳሰሩን ይጠይቃል ይገልጹለታል እንዴት ማሰር እንዳለበት እና አስተሳሰሩም ያው የፊት ጥኝት ስርዓት ይታሰሩና ከክፍል ይወጣሉ። ወደ ቤተክርስቲያኑ አቅጣጫ ነው ሁሉም የሄዱት እንመለከት ነበር በመስኮት በኩል። በጣም ረጅም ሰዓት ነው የፈጀው ምክንያቱም ከክፍል ክፍል መሄድ ነበረባቸው። በዛን ምሽት እስረኛው በሚያቀው እስረኛው በደረሰው መረጃ መሰረት 82 እስረኞች ናቸው ወጥተው የተገደሉት። አገዳደሉ የሚዘገንን ነው። እኔ በጠዋት ነው ዜናውን የሰማሁት። አንድ ጉሙዝ እስረኛ አለ ጎኔ ያለው መታሰሪያ ክፍል ውስጥ እኔ 22 ቁጥር ነበርኩ 23 ቁጥር ውስጥ የሚኖር በጣም ይወደኛል ለምን እንደሆነ ብዙም አላቅም ጉሙዝ ነው እና ልጅ ጧጧት ሰላም እንባባላለን አንዳንድ ወሬ እንለዋወጣለን እና ያን ለጧትም እሱ ራሱ እንደውም ይጠብቀኝ ነበር ከክፍሌ ክፍላችን ተከፍቶ እስከወጣ ድረስና አገኘኝ ቁርሳችንን ተቀብለን ዳቦና ሻይ ወዲያውኑ ክፍላችን በር ላይ ሆነን ከዛ ከጉሙዝ ጓደኛዬ ጋራ ጨዋታ ጀመርን። የት ነበርክ ትናንት ምሽት አልኩት። እንዴ እዛ ስረዳው አነጋገሩ የጉሙዙ አክሰንት አለው እንትን ስረዳኩ ነበር ትናንት መርዳት አለባችሁ ተብሎ እኔና ሌሎች ጠራልኝ ስማቸውን። ሌሎቹም የተወሰኑት ጉሙዝ ናቸው እዛ ፍርደኛ ናቸው። ፍርድ ያገኙ በነፍስ መግደል ነው የተወነጀሉት። ወህኒ ቤት ውስጥ ብዙ አመት ኖረዋል። ስለዚህ ለብዙ ጉዳይ ይፈለጋሉ። በወታደሮቹ አስተዳደሩ በመናምን እየተጠሩ አገልግሎት የሚሰጡ እንደሆኑ እናቃለን። ከዛ ልጣቃሉ እና እዛ ልንረዳ ሄደን እንደው ያየሁትን ዙዲ ነገር ነው የሚለኝ ስሜን ትንሽ ጠመም ያደርገዋል። ያየሁት በጣም ያስፈራ ነገር ነው ትናንት ያየሁት። ምን አየህ ሰጠኝ አልኩት። ከዚህ እየሄዱ የፊጥኝ ታስረው የወጡት እስረኞች በሙሉ ቤተ ክርስቲያን ነው የሚመጡት እና ቤተ ክርስቲያን መቶ አለቃ ሸቱ አለ እዛ ስማቸውን እሱ ያጣራል። ከዛ በኋላ እንዴት እንደሚመቷቸው አይታወቅም። የተወሰኑ ወታደሮች እኛ አይተናቸው ማናቃቸው ወታደሮች ናቸው። የወህኒ ቤቱ ፖሊሶችም አይደሉም። ይመቷቸዋል እና ሲወድቁ በሆነ በገመድ ሸመቅቋቸዋል። አንገታቸውን ይጠመዝዙታል በጣም በማይገባን መንገድ። ከዛ ውሰዱ ይሉናል ሰውነታቸውን በቃ ሞተዋል ውሰዷቸው እንባላለን። በባሬላ ይሄ አፈር መሸከሚያ የለም በሱ እየተሸከምን እዛ ጉድጓድ ያ ሲቆፈረ ሰሞኑን ያየነው ጉድጓድ ውስጥ ነው እየወሰድን የጣልናቸው። አንዳንዶቹ እኮ እንደውም ጠራልኝ ስም ሲያምረኝ ከበደ ግዙፍ እስረኛ ነው ሰውነቱ ትልቅ ነው እና ሲያምረኝ አልሞተም ነበር አልሞት ብሏቸው ብዙ ታግለዋል እነኛ እንትን የሚሉ ወታደሮቹ። መጨረሻም ለኛ ወስዳችሁ ሰውነቱን ጣሉ አስከሬኑ ወደ ጉድጓዱ ሰዱ ስንባል ትንሽ ሊያወራን ሁሉ ይፈልግ ነበረ እና በደንብ ሙሉ ለሙሉ አልሞተም ነበር ሲያምር ጉድጓድ ውስጥ ስንጥለው። ይሄን ሁሉ ነው ያለኝ እና በጣም በጣም ይዘገንን ነበር። 82 ልጆች ሌሎች በሚቀጥለው ቀን ደግሞ ሁለት ልጆች እንደጨመሩ ሰምተናል። ሁለት እስረኞች
በሕግ ፍርድ ቤት ቀርበው የተበዳይ ቃለውን ለፍርድ ቤቱ ሲያሰሙ፣ የተከበራችሁ ዳኞች ዛሬ ከዚህ የተገኘሁት ፍትህን ፍለጋ እንጂ ለበቀል አይደለም ብለው ነበረ። ከዚህ የፍትህ አደባባይ የምንማረው ሌላው ነገር ምንድን ነው የሚል ጥያቄም ሰነዘርኩላቸው።
እሸቱን ለፍርድ በማቅረብ ነገ እንደ እሸቱ አለሙ ምንም ሕግን ምንም የሞራል እሴትን ከምንም ሳይቆጥሩ ይሄ በእንግሊዝኛ ኢምፒዩኒቲ የምንለው ይሄ በማናለብኝነት የሚፈጸሙ በሰው ልጆች ላይ የሚደርሱ በደሎችን መፈጸም እንደሚያስጠይቅ ይዋል ይደር እንጂ ይሄ ጉዳይ እኮ አሁን 40 ዓመት አልፎታል። ከ40 ዓመትም በኋላ ግን ትኩስ ነው። እንደዚሁ ነው የወደፊት የእሸቱ አለሙን የመሰሉ በኢትዮጵያ በሌሎች ወገኖቻቸው ላይ ባላቸው ስልጣን ወይም በአንድ በተፈጠረ አጋጣሚ ከህግ ውጪ ወይም ራሱን ህግንም በማጣመም በደል ለመፈጸም የሚያስቡ ካሉና እየፈጸሙ ካሉ ራሳቸውን እንዲመረምሩ ነው። የወደፊቷን በህግ ብቻ ዜጎቿ የሚተዳደሩባትን የሚመሩባትን ህግን እንጂ ሰውን የማይፈሩ ዜጎች የሚፈጠርባትን ኢትዮጵያ ነው ማምጣት የምንፈልገው።
አቶ ወርቁ እንዳሉት ከሆነ በአውሮፓውያኑ ዘመን አቆጣጠር ዲሰምበር 15 2017 ዓ.ም መቶ አለቃ እሸቱ አለሙ ፍርዳቸውን ያገኛሉ። አቃቢያነ ህጉም ተከሳሹ በተከሰሱበት የህግ ድንጋጌ ከፍተኛው ቅጣት እንዲጣልባቸው ጥያቄ ማቅረባቸው ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። ሄኖክ
ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ሁልጊዜ የምንቀበላለን። እንድታደርሱን ከወዲሁ ነው የምንጠይቀው። ሀሽታግ ጋቢና ቪኦኤን በመጠቀም በትዊተርም እንደዚሁ አስተያየቶቻችሁን ስጡን።
በሰላም በጤና ያገናኘን። ስናስተናግዳቸው ያመሸነውን የመስታወት አድራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። እንግዲህ ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። ነገ እንገናኝ።